የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ታህሳስ 7 2016 ዓ.ም ምረዝ ዝግጅታችን ጀመረ።
ለኢትዮጵያ ቀውስ መባባስ የተጠናከሩ የሲቪክ ድርጅቶች አለመኖራቸው ሚና እንዳለው ተጠቆመ።
አሁን ሀገሪቱ ያለችበት ስቅልቅል የተጠናከረ ሲቪል ማህበረሰብ ድርጅት አለመኖር እንደ አንድ ችግር ሊነሳ ይችላል።
የሰማችኋቸው የህግ ባለሙያና አማካሪ የሆኑትን አቶ ደበበ ኃይለ ገብርኤልን ነው። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
ውሳኔዎች ብዙ ያልተካሄዱበት በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ሎሴል ዳሜጅም የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝ። ኦፍኮርስ ድጋፍ አለው፣ ግን ድጋፍ ያው ብቻውን ዋጋ የለውም።
አሁን ደግሞ የሰማችኋቸው ዶክተር ይተብቱ ሞገስ ይባላሉ። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያ ናቸው። በዚህ ሳምንት የተጠናቀቀው የዓለም አቀፍ የአየር ንብረት ጉባኤ ለኢትዮጵያና ለአፍሪካ ቀንድ ምን አስገኘ የሚለውን የሚዳስስ ዘገባ አለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ታህሳስ 7 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን። ዘና የሚያደርጓችሁን ሙዚቃዎችን ማሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ ከእሁድ ምሽት ዜና ጋር እንግዶ እንደነኝ። ከሱዳን ሰራዊት ጋር በመፋለም ላይ ያሉት የፈጥኖ ድራሽ ኃይሎች ዋድ ማዳኒ የተባለች ከተማን ትናንት ሲቆጣጠሩ በከተማዋ በሚገኘው የእርዳታ ማከፋፈያ ሰፈር ይኖሩ የነበሩ በሺ የሚቆጠሩ ሱዳናውያን ለመሸሽ ተገደዋል። ከተማዋ በሱዳን ከሚገኙ ደህንነታቸው አስተማማኝ ከነበሩ ጥቂት ቦታዎች አንዷ እንደነበረች በሱዳን የኖርዌይ ፍልሰተኞች ምክር ቤት ኃላፊ ዊሊያም ካርተርን ጠቅሶ ኤኤፍፒ ዘግቧል። 180 ኪሎ ሜትር ርቀት ላይ በምትገኘው በመዲናዋ ካርቱም እንደነበረው ከባድ ውጊያ በዋድ ማዳኒ ከተማም ተዋጊ ጀቶች በአየር ሲበሩና በየቦታው ከባድ ፍንዳታ ሲሰማ ውሏል። የፈጥኖ ድራሽ ኃይሉ በከተማዋ ምስራቅ በኩል የጦር ሰፈሩን መስርቷል ተብሏል። ኃይሉ ግማሽ ሚሊዮን የሚሆኑ ተፈናቃዮች ወደሚገኙባት አልጀዚራ ግዛት ከመግባት እንዲቆጠብና መዲናዋ ዋድ ማዳኒ ላይ ጥቃት እንዳይሰነዝር የአሜሪካው አምባሳደር ጃን ጋድፍሬይ ጥሪ አቅርበዋል። የፈጥኖ ደራሽ ኃይሉ ግስጋሴውን የሚቀጥል ከሆነ ሲቪሎች ላይ ከፍተኛ ጉዳት እንደሚደርስና የሰብአዊ ሥራውም እንደሚስተጓጎል አምባሳደሩ ስጋታቸውን ገልጸዋል። በከተማዋ ከሚገኙ 700 ሺህ ነዋሪዎች ውስጥ 270 ሺህ የሚሆኑት በእርዳታ ላይ ጥገኛ እንደሆኑ ተመድ አስታውቋል። ፍልሰተኞችን ይዞ ይጓዝ የነበረ ጀልባ በሊቢያ ባህር ዳርቻ ተገልብጦ ሕፃናትና ሴቶችን ጨምሮ ከ60 ሰዎች በላይ ሞተዋል ሲል የተመድ የፍልሰተኞች ድርጅት አስታውቋል። ትናንት ቅዳሜ የደረሰው አደጋ ወደ አውሮፓ ለመሻገር በሚሹ ፍልሰተኞች ላይ በሜዲትሬኒያን ባህር ላይ በቅርቡ ከደረሱት አስከፊ አደጋዎች አንዱ ነው ተብሏል። የተመድ ዓለም አቀፍ የፍልሰተኞች ድርጅት አይኦኤም እንዳለው 86 ሰዎችን ይዞ ይጓዝ የነበረው ጀልባ ከፍተኛ ማዕበል ገጥሞት በሊቢያ ምዕራባዊ ባህር ዳርቻ በምትገኘዋ ዙዋካ ከተሰኘች ከተማ አቅራቢያ ሲገለበጥ 61 ሰዎች ሰምጠዋል። ማዕከላዊ የሜዲትራኒያን ባህር ለፍልሰተኞች አደገኛ የጉዞ መስመር መሆኑ ቀጥሏል ብለዋል ድርጅቱ በኤክስ ማኅበራዊ መድረክ ላይ ባሰፈረው መልእክት። ሊቢያ በጦርነት በመታመስ ላይ ያለች አገር ብትሆንም ከአፍሪካና ከመካከለኛው ምስራቅ ሁከትንና ድህነትን በመሸሽ ወደ አውሮፓ መሻገር ለሚፈልጉ ፍልሰተኞች ተመራጭ መተላለፊያ ሆናለች። የፍልሰተኞች ድርጅቱ እንደሚለው በመጠናቀቅ ላይ ባለው የፈረንጆች ዓመት 2023 ብቻ ከ2500 በላይ ፍልሰተኞች ወደ አውሮፓ ለመሻገር ሲሞክሩ በባህር ላይ ሕይወታቸውን አጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ካሜሮን እና የጀርመኑ አቻቸው አናሌና ቤርቦክ በጋዛ ዘላቂ የተኩስ አቁም እንዲደረግ በእንግሊዝ በሚታተመው ሰንዴ ታይምስ ጋዜጣ ላይ በጋራ ባወጡት ጽሑፍ ጠይቀዋል። መደረግ የሚችለው ሁሉ ተደርጎ ተኩስ አቁም በአስቸኳይ እንዲደረግ ሁለቱ ዲፕሎማቶች ጥሪያቸውን አቅርበዋል። የእስራኤሉ ጠቅላይ ሚኒስትር በቴሌቪዥን በሰጡት ጋዜጣዊ መግለጫ ላይ በበኩላቸው እንዳሉት ጦርነቱ በድል እስከሚጠናቀቅ መደረግ ያለበት የህልውና ጦርነት ነው ብለዋል። ጋዛ ከሐማስ ወታደራዊ አገዛዝ ወጥታ ጸጥታዋ በእስራኤል ቁጥጥር ስር እስከሚሆን ይቀጥላል ብለዋል ጠቅላይ ሚኒስትሩ። ባለፈው አርብ በስህተት ተገድለዋል በተባሉ ሶስት እስራኤላውያን ታጋቾች የተሰማቸውን ሐዘንም ገልጸዋል ጠቅላይ ሚኒስትሩ። ይህ በእንዲህ እንዳለ የዓለም ጤና ድርጅት ሠራተኞች በሺፋ ሆስፒታል ትናንት ቅዳሜ ሥራ ማከናወናቸውን ድርጅቱ አስታውቋል። መድኃኒት፣ የቀዶ ጥገና ቁሳቁሶችና ሌሎችም የሕክምና ዕቃዎችን እንዳበረከቱ ታውቋል። በሌላ በኩል ከአንድ የሕፃን መኝታ ቤት ጋር ግንኙነት ያለው የሐማስ የምድር ውስጥ መተላለፊያን ማግኘቱን የእስራኤል ጦር በምስል አስደግፎ ይፋ አድርጓል። መተላለፊያውን የሚያሳየው ቪዲዮም በመረጃ መረብ ላይ ተለቋል። በመጨረሻም ቻዳውያን በአዲስ ሕገ መንግሥት ላይ ዛሬ የሕዝበ ውሳኔ ድምፅ ሲሰጡ ውለዋል። ወደ ምርጫ የሚደረግ ጉዞ የሚጀመርበትና ቃል ወደ ተገባው የሲቪል አስተዳደር አገሪቱ የምትመለስበት ሂደት ነው ተብሏል። አብዛኛው ተቃዋሚ ፓርቲዎችና የሲቪል ማኅበረሰቡ ግን ሕዝቡ ድምፅ እንዳይሰጥ አድማ ጠርተዋል። ምክንያታቸውም ድምፅ አሰጣጡ የተመቻቸው አሁን የሽግግር ፕሬዝደንት የሆኑት ጀኔራል መሐመድ ኢድሪስ ዴቢ ኢትኖን መልሶ ወደ ሥልጣን ለማምጣት ነው የሚል ነው። ከ33 ዓመታት በፊት በአባታቸው የተጀመረውን የቤተሰብ ሥልጣን ለማስቀጠል ያለመ ነው ባይ ናቸው። በገዢው ሁንታ የሚመራውና ሕገ መንግሥቱ እንዲጸድቅ የሚንቀሳቀሰው ቡድን በገንዘብ በመደገፍ ከፍተኛ ዘመቻ አድርጓል ተብሏል። ቀድሞውንም የተከፋፈለው የተቃዋሚ ጎራ መሪዎች ላለፈው አንድ ዓመት እስር፣ ዛቻና ማስፈራሪያ ገጥሟቸዋል። ኢድሪስ ዴቢ በመዲናዋ ኢንጃሜና ድምፅ በመስጠት ቀዳሚ ሆነዋል። ውጤቱ ሳምንት እሁድ ይፋ እንደሚሆን የኤኤፍፒ ዘገባ አመልክቷል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠናቋል። ዜናውን ያሰማኋችሁ እንግዲህ ወሌ ነኝ። መልካም ምሽት።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታህሳስ 7 2016 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ከዚህ በፊት ቱሪስት ይርመሰመስባቸው የነበሩ ሆቴሎች እንደ ላሊበላ፣ እንደ ደባርቅ፣ እንደ ጎንደር ያሉ አካባቢዎች በጣም በከፍተኛ ሁኔታ ተራቁተዋል፣ ችግር ውስጥ ገብተዋል። ሰሜን ኢትዮጵያ እነዚያ የምታውቃቸው ታሪካዊ የቱሪዝም መስመሮች ዛሬ በርካታ ጎብኚዎችን ማስተናገድ አይደለም፣ አንዳንድ አካባቢዎች አንድ እንግዳ ማየት ናፍቋቸዋል።
የሰማችሁት የጉዞና ጉብኝት ጋዜጠኛውን ሄኖክ ስዩም ነው። በኢትዮጵያ ላይ የተጣሉ የሀገራት የጉዞ እገዳዎች በቱሪዝም ስራ ላይ ያደረሱትን ተጽዕኖ ለመዳሰስ ወደኋላ ላይ ይመለሳሉ።
ቁም ነገር አዘል ወደሆኑ ወደ እነዚህ የመስታወት መሰናዷችን ከማለፋችን በፊት ግን ፕሮግራማችንን ዘና በሚያደርግ ሙዚቃ እንጀምር
ይቻላል? የመጀመሪያው ሙዚቃ ምርጫችን ቬሮኒካ ዳነ እናነይ እያለች የምትጫወተው ሙዚቃ ነው። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
Now silly ani jagna fallu ku batai bala
ያለ ባህላዊ ሙዚቃ ዘና እንዳላችሁ ተስፋ እናደርጋለን።
በዚሁ የመጀመሪያ መሰናዶ አርገን ወደ አዘጋጅነው ዘገባ እንለፍ። የሲቪክ ተቋማት አለመደራጀት በማህበረሰቡ ላይ ያደረሰ ያለውን ተጽዕኖ ይመለከታል። በኢትዮጵያ የሲቪክ ድርጅቶች ህግጋትና ፖሊሲዎች ቢሻሻሉም ጠንካራ የሲቪክ ድርጅቶች ባለመኖራቸው ማህበረሰቡን አነቃንቆ ተጽዕኖ በመፍጠር ተፈላጊውን ለውጥ ሊያመጣ የሚችል የሲቪክ እንቅስቃሴ ሊጎለብት እንዳልቻለ ባለሙያዎች ለአሜሪካ ድምጽ ገልጸዋል።
የሲቪክ ድርጅቶች አዋጁ ማህበራቱ በሰብአዊ መብቶች፣ በሰላም፣ በልማት፣ በዲሞክራሲና በሌሎችም ማህበራዊ ዘርፎች ያላቸውን ሚና ከግምት በማስገባት እንደተሻሻለና ከብዙ ሀገራት ህጎችም ጋር ሲነጻጸር ተራማጅ ሊባል እንደሚችልም ነው ባለሙያዎቹ የገለጹት። ይሁንና ደረጃ የሲቪክ ድርጅቶቹ ህጉና ምህዳሩ በፈጠረላቸው ምቹ ሁኔታ ተጠቅመው ስራቸውን በትክክልና በአግባቡ እየሰሩ ነው ወይስ አይደለም የሚል ክርክርም ይነሳል አይደል?
ልክ ብለሻል። ግን ጥያቄውን በወጉ ለመመለስ ማህበራቱና አገሪቱ ያሉበትን አውድ በትክክልና በአግባቡ መረዳት እንደሚገባ ነው ባለሙያዎቹ ያስገነዘቡት። የድርጅቶቹን ውስጣዊ ድክመቶች፣ መንግስታዊ ጫናዎችን፣ ወቅታዊውን ግጭትና አለመረጋጋት እንዲሁም የዓለም አቀፍ ለጋሽ አካላትን ድጋፍ መቋረጥ በመነሻነት በመጥቀስም ምላሻቸውን ይሰጣሉ።
ባለሙያዎቹ የተለያዩ አስተያየቶች ቢኖሯቸውም ኢትዮጵያን ካጋጠማት የወቅቱ ቀውሶች በመታደግ ረገድ ግን የሲቪክ ድርጅቶቹ የሚጠበቅባቸውን ሚና መጫወት ባለመቻላቸው ላይ ይስማማሉ። እኛ ይሄንን ካልን እንግዲህ ደረጃ ባለሙያዎቹን አነጋግረህ አንተ ወደ አጠናከርከው ዘገባ በቀጥታ እንለፍ።
ኢትዮጵያ አሁን በብዙ ጉዳዮች ለምትገኝበት ምስቅልቅል የተጠናከረ የሲቪክ ድርጅቶች ማህበር አለመኖር እንደ አንድ ችግር ሊጠቀስ እንደሚችል ሁለት የህግና የሲቪክ ማህበረሰብ ድርጅቶች ባለሙያዎች ገለጹ። በኢትዮጵያ የሰብአዊ መብቶች ድርጅት ህብረት ዳይሬክተርና የህግ ባለሙያው አቶ መስዑድ በየውና የህግ ባለሙያና አማካሪው አቶ ደበበ ኃይለ ገብርኤል ለአሜሪካ ድምጽ እንደተናገሩት በአገሪቱ የሲቪክ ድርጅቶች ህግጋትና ፖሊሲዎች ቢሻሻሉም በድርጅቶቹ ውስጣዊ ድክመቶች፣ በመንግስታዊ ጫናዎችና በወቅታዊ ግጭትና አለመረጋጋት ሳቢያ የተፈለገውን ውጤት ማምጣት አልቻሉም። የህግ ባለሙያው አቶ ደበበ ይህንን ውጤት አልባነት እንደሚከተለው ያስረዳሉ።
ይሄ በፈረንጆች አቆጣጠር ከ2009 ጀምሮ ከ2019 የነበረው ለ10 ዓመት ስራ ላይ የነበረው ህግ ብዙዎቹን የሲቪል ማህበረሰብ ድርጅቶች እንዳያድጉ ብቻም አይደለም አንዳንዶቹም እንዲሁ እንዲጠፉ አድርጓል። ሴክተሩ በከፍተኛ ፍርሃት ውስጥ እንዲሆን አድርጎታል። አሁን ከዛ ፍርሃት ውስጥ ራሱ በደንብ አልወጡም። እንደተባለው ልክ ነው። አሁን ሀገሪቷ ላለችበት ምስቅልቅል የተጠናከረ ሲቪል ማህበረሰብ ድርጅት አለመኖር እንደ አንድ ችግር ሊነሳ ይችላል።
በኢትዮጵያ የሲቪክ ድርጅቶች በሰብአዊ መብቶች፣ በሰላም፣ በልማት፣ በዲሞክራሲና በሌሎችም ማህበረሰባዊ ዘርፎች ያላቸውን ሚና ግምት ውስጥ በማስገባት የተሻሻለው የሲቪክ ማህበራት ድርጅቶች አዋጅ እንደወጣ ባለሙያዎቹ ያስታውሳሉ። ገዢው ፓርቲ ብልጽግና ወደ ስልጣን እንደመጣ ከወሰዳቸው መልካም የማስተካከያ እርምጃዎች መካከል አንዱ ይኸው ማሻሻያ እንደሆነ የህግ ባለሙያውና አማካሪው አቶ ደበበ ኃይለ ገብርኤል ያስረዳሉ።
በኢትዮጵያ ያለው አሁን የሲቪል ማህበረሰብ ድርጅቶች እንቅስቃሴ በስልጣን ላይ ያለው መንግስት ወደ ስልጣን እንደመጣ ለማስተካከያ እርምጃ ከወሰደባቸው ክፍሎች ውስጥ አንዱ ነው። ምናልባትም የመጀመሪያው እነዚህ ዲሞክራሲ ተቋማትን ከሚመለከቱ ህጎች ውስጥ የመጀመሪያው ነው ማለት ይቻላል። የሲቪል ማህበረሰብ ድርጅቶችን የሚመለከተው አዋጅ በብዙ መልኩ አድቫንስድ ነው ወይም ደግሞ ዓለም አቀፍ ደረጃዎችን በተወሰነ መልኩ ያሟላ ነው ብሎ ማለት ይቻላል። ህጉ በርካታ ጥሩ ነገሮች በውስጥ ይዟል። ነገር ግን ያው አንድ ህግ በራሱ ጥሩ መሆኑ ለብቻው የተፈለገውን ስኬት ያመጣል ብሎ ማለት አይደለም። አተገባበሩ ከሁሉም በላይ ወሳኝነት አለው።
አተገባበሩ ስንል ምን ማለት ነው?
አተገባበሩ እንግዲህ ስንል ህጉን የሚመለከታቸው አካላት ራሳቸው ሲቪል ማህበረሰብ ድርጅቶች፣ ህጉን የሚያስፈጽሙ የመንግስት አካላት፣ እንደገና ደግሞ ለዚህ አጋዥ የሆኑ ለጋሽ ተቋማትም፣ እነዚህ ሁሉ ይሄንን ያለውን ህግ ማቀፍ በምን መልኩ ነው ስራ ላይ የሚያውሉት የሚለው ወሳኝነት ያለው ነገር ነው። ህጉ እንግዲህ እንደወጣ ምናልባትም የመጀመሪያዎቹን 2-3 አመታት በእኔ እምነት በአስፈጻሚዎች አካላት ዘንድም ጥሩ ቀና የሆነ አስተሳሰብ የነበረበትና በጣም የተጠናከረ የተሻለ የሲቪል ማህበረሰብ ድርጅቶች እንዲኖሩ የማድረግ ሀሳብ በመንግስት አስፈጻሚ አካላት በኩል አለ ብሎ ማለት ይቻላል። ነገር ግን አሁን እነዚህ የቅርብ ጊዜያት ያሉ ሁኔታዎችን ስንመለከት እንግዲህ ምናልባትም ከዚህ ከጦርነቱ በኋላም ሊሆን ይችላል፣ ከኮቪድም በኋላ ሊሆን ይችላል፣ በተወሰነ መልኩ የመንገራገጥ ነገር ይታያል።
በኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዳይሬክተርና የህግ ባለሙያው አቶ መስዑድ ገበየው የተሻሻለው የሲቪክ ማህበራት ድርጅቶች አዋጅ ከብዙ ሀገራት ህጎች ጋር ሲነጻጸር ተራማጅ የተባለ ህግ ነው ይላሉ። ይሁንና የሲቪክ ድርጅቶቹ ህጉና ምህዳሩ በፈጠረላቸው ምቹ ሁኔታ መሰረት ስራቸውን እየሰሩ ነው ወይስ አይደለም የሚል ክርክር እየተነሳ እንደሆነ አቶ መስዑድ ገልጸዋል። ጥያቄውን በወጉ ለመመለስም ማህበራቱና አገሪቱ ያሉበትን አውድ በትክክልና በአግባቡ መረዳት እንደሚገባ ያስገነዝባሉ።
የሲቪል ማህበራት ህጉ አዋጁ ቢሻሻልም አሁንም ቢሆን ከባድ የሆነ የፋይናንስ እጥረት አለባቸው። በሚፈለገው የሰው ኃይል አቅማቸውን በደንብ በመተዳደሪያ ደንባቸው ላይ እና እንሰራለን ብለው የተቋቋሙለትን አላማ በማሳካት በኩል ያንን በማምጣት በኩል የሚፈለገው የሰው ኃይል የላቸውም። ከምንም በላይ ግን ትልቁ በተለይ ሲቪል ማህበራት በኢትዮጵያ ውስጥ ባለው በዲሞክራሲም፣ በልማትም፣ በሰብአዊ መብትም በሌሎችም ጉዳዮች ላይ በሚፈለገው ደረጃ እንዳይሰሩ አድርጓቸዋል ብዬ የማስበው ኢትዮጵያ ውስጥ ያለው የሰላም እጦት፣ የጦርነት አውድ፣ ከዛ ባነሰ ደግሞ በተለይ አድቮኬሲ ላይ የሚሰሩ ሲቪል ማህበራት በተደጋጋሚ በተለይ ከመንግስት የስራ ኃላፊዎች የሚደርስባቸው ጫናም ጨምሮ አብዛኛው በጣም ጥቂት ካልሆኑ በስተቀር ደፍሮ በሀገራዊ በሆኑ ጉዳዮች ላይ እንኳ ሀሳቡን የማይገልጹባቸው ናቸው።
የሲቪክ ማህበራቱ በወቅታዊ አገራዊ ጉዳዮች ላይ እንኳን አስተያየታቸውን ለመግለጽ የማይችሉባቸው ሁኔታዎች እንዳሉ አቶ መስዑድ በሚከተለው ምሳሌ ያስረዳሉ።
ለምሳሌ ይህንን ለማስረዳት ከዛሬ 3 አመት በፊት ጀምረን የአዲስ አመት የሰላም ጥሪ በየአመቱ እናደርጋለን። ጥሪ በምናደርግባቸው አውዶች እና ጥሪ ባደረግንባቸው ጊዜ በሀገሪቱ ውስጥ የተለያዩ የሰላምና የደህንነት ሁኔታዎች አሉ። እኛ ይሄ አመት የሚመጣው አመት ካለፈው አመት የተሻለ እንዲሆን ይሄ መደረግ አለበት፣ ይሄ መሆን አለበት ነው የምንለው እንጂ አንድ ኢንሲደንትን አንድን አውድን ብቻ ታሳቢ ያደረገ አይደለም። ግን ባለፈውም አመት የነበረውን የምናውቀው ነው። አንጻራዊ በሆነ መልኩ በዚህ አመት የተሻለ ነው። ከዛ በፊትም ይህንን መግለጫ በማውጣታችን ብቻ በተለያየ አጋጣሚዎች ሲቪል ሶሳይቲውን ሁሉ መንግስት የስራ ኃላፊዎች፣ ትልልቅ ሚኒስትሮች ሳይቀሩ ሰብስበው የማሸማቀቅ የሚሰሩትን ስራ እንደውም ከስራ ከአላማቸው ውጭ እንደምንሰራ ሁሉ ለምሳሌ በባለፈው አመት አርፋችሁ ተቋቋማችሁበት አላማ ስሩ ሲሉን ነበር። የተቋቋምነው ሙግት ለማድረግ ነው፣ ግፊት ለማድረግ ነው፣ ለመብት ጥሰት ተጋላጭ የሆኑ ማህበረሰቦች ድምጽ ለመሆን ነው፣ የሚፈጸሙ የመብት ጥሰቶችን የዲሞክራሲ ባህሉ እንዲሻሻል የሚደረጉበትን ሁኔታ እነዛን ነገሮች የራሳችን አስተዋጽኦ ለማድረግ ነው። ስለዚህ አንዱ አሁንም ቢሆን አገሪቱ ውስጥ ያለው የሰላም እጦት የሲቪል ማህበረሰብ ድርጅቶች የሰላም ጥሪ ሲያደርጉም ሆነ አንዳንድ ነገሮች ተጠያቂነትንም ጭምር እንዲመጣ ግፊት ሲያደርጉ ሌላ የፖለቲካ ሀሳብና አላማ ያላቸው ናቸው የሚል አመለካከት እስካሁንም አለ።
አቶ መስዑድ መንግስት ሪፎርሙ ወይም ለውጡ እያለ በሚጠራው ከ2011 ዓ.ም ወዲህ ባለው ጊዜ ተሻሽሏል የተባለው የሲቪክ ማህበራት ህግና ፖሊሲ ቢኖርም ባለስልጣናቱ ግን የማህበራቱን ሚና በሚገባ የተገነዘቡ አይደሉም ሲሉም ይተቻሉ።
ከዚህ ጎን ለጎን ደግሞ እንግዲህ ሪፎርሙ ያው ሪፎርሙ ይባላል፣ ያው ሪፎርሙ ያለበት ሁላችንም የምናውቀው ነው። ግን አንዱ ትልቁ ችግር እዛም ላይ ብዙዎቹ ከፍተኛ የመንግስት የስራ ኃላፊዎች ሳይቀር የሲቪል ማህበራትን ሚና በአግባቡ የሚረዱ ስለ አይደሉ ለምሳሌ ኢሰመጉ ሰሞኑን ያወጣውን ሪፖርት ካያችሁት በተለያየ ጊዜ ሪፖርት ሲያወጣ አንድ ወገንን ያማከለ ነው፣ ሚዛናዊ አይደለም የሚል ከባድ ክስ ይቀርባል። በአንጻሩ ደግሞ በሌላ በኩል ያገኘው መረጃ ይዞ ከእናንተ በኩል ደግሞ ያለው ምንድን ነው ብሎ ባላንስ ለማድረግ ደግሞ መረጃ ሲጠየቅ በተደጋጋሚ መልስ አይሰጥም። መልስ አለመስጠት ብቻ ሳይሆን ደብዳቤ ከዚህ በኋላ እንዳያመጡ እንዳትቀበሏቸው፣ ማን ስለሆናችሁ ነው ይህ ምርመራ የምታደርጉት፣ እንደዚህ የሚባል ድርጅት ምርመራ እንዲያደርግ ስልጣን የለውም ብለው ከፍተኛ የመንግስት የስራ ኃላፊዎች ሳይቀር ያመጣሉ። ስለዚህ በዚህ አውድ ውስጥ እየሰራን የህጉ መሻሻል ጥሩ ሆኖ እያለ ፕሮግረሲቭ ነው፣ ተራማጅ ነው፣ በጣም ጥሩ ነው። ይሄ እንደውም እኔ በተለያየ አጋጣሚ እና የምሰጠው ከፖለቲካ ምህዳሩና ከሚዲያ ምህዳሩ አንጻር የሲቪል ሶሳይቲ ምህዳር በጣም የተሻለ ነው፣ አሰሪ ነው። ሲቪል ሶሳይቲው በሚፈልገው ደረጃ አልሰራም ሲባል አሁን ባነሳዋቸው አውዶች ውጭ በነዚህ አውድ ካልሆነ በስተቀረ በምንችለው አቅማችን በፈቀደው ባገኘነው የፋይናንስም ሆነ የቴክኒክ ድጋፍ ልክ ልንደርስ በቻልንባቸው አካባቢዎች ሁሉ ተንቀሳቅሰን ዶኩሜንት በማድረግ መብት ጥሰቶች ሲያጋጥሙ እነዛን በማጋለጥ ሪፖርት በማድረግ በሚቻለው ሁሉ እየሰራ ነው ያለ ነው። ያ ማለት ግን በቂ ነው ማለት አይደለም። እኔ እንዳጠቃላይ በሚፈለገው ልክ እየሰሩ አይደለም የሚለውን ክስ ፓርት ሊቀበላለሁ። ስቀበለው ግን ምክንያቱ በራሳቸው በሆነ ሪሶርስ እያላቸው ገንዘብ እያላቸው አስቻይ የሰላም ሁኔታ ተፈጥሮ ያንን ሁሉ ነገር እያለ ነው ያልሰሩት የሚል ካለ እሱን እንግዲህ ቻለንጅ ለማድረግ ሞክራለሁ።
በአንዳንድ መንግስታዊ ኃላፊዎች በኩል ህጉና መመሪያው ከሚለው ውጪ የሲቪክ ድርጅቶቹን የሚያሳስቡ ሁኔታዎች እየተፈጠሩ እንደመጡ አቶ ደበበ ያመለክታሉ።
በመንግስት በኩል አንዳንድ የሚያሳስቡ ነገሮች አሉ። በአንዳንድ ጉዳዮች ላይ ህጉ ካስቀመጣቸው ውጪ በመሄድ አፈጻጸም ላይ የሚታዩ ችግሮች አሉ። ህጉ የማይጠይቃቸውን ነገሮች የሲቪል ማህበረሰብ ድርጅቶች ለመመዝገብ የሚሆን ስራ ላይም ባሉበት ጊዜ ከህጉ ወጣ ብሎ ሌሎች መስፈርቶችን እያስቀመጡ የተወሰነ መሰናክል ልበለው ወይም የተወሰነ ችግሮች እንደሚፈጠሩ ይሄ ይነሳል እና ልክ መጀመሪያ አካባቢ የነበረው አይነት ሁኔታ እንዳልሆነ ይሄንን ያነሳሉ። ለምሳሌ አሁን አንድ የውጭ ድርጅት ወደ ኢትዮጵያ ውስጥ መጥቶ በሚመዘገብበት ጊዜ በፊት ያልነበሩ በፊት የውጭ ድርጅት መመዝገብ ሲፈልግ ዋና መስሪያ ቤቱ ከሚገኝበት ሀገር ኤምባሲ በቀጥታ ለሲቪል ማህበረሰብ ድርጅቶች የድጋፍ ደብዳቤ አጽፎ በቀጥታ መመዝገብ ይቻል ነበረ። አሁን ግን ወደ ውጭ ጉዳይ መሄድ አለበት፣ ውጭ ጉዳይ እንደገና ሌላ ፕሮሰስ ማለፍ አለበት፣ ከዛ በኋላ ነው ወደ ሲቪል ማህበረሰብ ድርጅቶች የሚሄደው። ይሄ የውጭ ድርጅት መደበ ኃላፊው ቀጥሎ ደግሞ እንደዚሁ የስራ ፍቃድ መኖሪያ ፍቃድ ለማውጣት አሁንም ህጉ ላይ የሌሉ ተጨማሪ የሚጠየቁ ነገሮች አሉ። እነዚህ ስራዎች እየከበዱ ነው የመጡት እና ትንሽ ሁኔታውን ፈታኝ ያደርጉታል።
ይህም ሆኖ ባለው የህግ ክፍተትና ምቹ ሁኔታ ተጠቅመው የሚጠበቅባቸውን ለመስራት አለመቻል የሲቪክ ማህበራቱ ትልቅ ችግር እንደሆነ አቶ ደበበ ይጠቁማሉ።
በሲቪል ማህበረሰቦች በኩል ያለባቸው ትልቁ ችግር የአቅም ችግር ነው። ህጉ ባስቀመጠው ህጉ በፈቀደው መጠን ያንን ምቹ ሁኔታ ተጠቅመው ስራቸውን መስራት አለመቻል በተለያየ ምክንያት ይሄ ይታያል። አንድም በአቅም ማነስ ምክንያት ነው፣ ሌላም በልምድ ማነስ ሊሆን ይችላል።
አቶ መስዑድ በአንጻሩ ችግሩ የህጉ ወይም የድርጅቶቹ ሳይሆን በሰሜን ኢትዮጵያው ጦርነት እንዲሁም በወቅቱ ግጭትና አለመረጋጋት ዓለም አቀፍ ለጋሾች የገንዘብ ድጋፋቸውን በማቋረጣቸው የተፈጠረ ችግር እንደሆነ ገልጸው ይከራከራሉ።
ህጉ አይደለም አሁን ትልቁ ችግር። ለምሳሌ በባለፉት 3 ዓመትና እንግዲህ ሁላችንም እንደምናውቀው በኢትዮጵያ የተለያዩ አካባቢዎች ባሉ ጦርነቶች ምክንያት አንዳንድ የልማት አጋሮች ኢትዮጵያ መንግስት ላይ ግልጽ የሆነ አቋም ይዘው ነበር። ለመንግስት በባይላተራል በኩል የሚሰጡትን የፋይናንስ ድጋፍ ከማቆም ቀጥሎ ለእኛ ለምሳሌ እኛ ተፈራርመን ስራ ጀምረን በነበረው የፖለቲካ አውድ ምክንያት የተቋረጠብን ፕሮጀክት አለ። ስለዚህ ሲቪል ሶሳይቲው ፋይናንስ ማግኘት ይችላሉ የሚለው እንዳለ ሆኖ ዶኖሩ ደግሞ ኢትዮጵያ ውስጥ ባለው የፖለቲካ አውድ ምክንያት ገንዘቡን ለመስጠት በጣም ፍላጎት የለውም። እሱ ብቻ ሳይሆን አብዛኛው በሰብአዊ መብት ላይ በዲሞክራሲ ላይ የሚሰሩ ስራዎች ደግሞ ሁላችንም እንደምናውቃቸው የምዕራብ መንግስታት ናቸው። ያው ለእነዚህ ጉዳዮች ትኩረት ሰጥተው ፋይናንስ የሚያደርጉት እነዚህ መንግስታት ለባለፉት ዓመታት አሁንም እስካሁንም ጊዜ ድረስ ከመንግስት ጋር ያለው የፖለቲካ ሁኔታ ራሱን ችሎ ጫና ፈጥሯል።
አቶ ደበበ ደግሞ በኢትዮጵያ ያሉ አብዛኞቹ የሲቪክ ድርጅቶች በተራድኦ ስራ ላይ አመዝነው የተሰማሩ እንጂ በዲሞክራሲ፣ በሰብአዊ መብቶች፣ በመልካም አስተዳደር እና በመሳሰሉት ላይ የሚሰሩት ጥቂቶች ናቸው ሲሉ የለጋሾቹ ድጋፍ መቋረጥ ተጽዕኖን ያሳንሳሉ።
በተለይ እነዚህ የሰብአዊ መብት ላይ፣ ዲሞክራሲ ላይ፣ መልካም አስተዳደር፣ የፖሊሲ ጉዳዮች ላይ የሚሰሩ ድርጅቶች ኢትዮጵያ ውስጥ ቁጥራቸው አነስተኛ ነው። አብዛኛው ምናልባት 80-90% የሰብአዊነት ወይ ይሄ የእርዳታ መስጠት ስራ ላይ ያሉ ናቸው። ሰርቪስ ብለን የምንለው ላይ ያሉ ናቸው እና በዚህ የተነሳ ቅድም ባነሳዋቸው ጉዳዮች ላይ ሰብአዊ መብት፣ መልካም አስተዳደር ወይም ደግሞ እነዚህ ፖሊሲ ጉዳዮች ላይ እንዲህ አይነት ትምህርቶች ላይ የተወሰኑ ለውጦች አሉ፣ ግን የተፈለገውን ያህል ነው ብሎ ማለት አይቻልም።
አቶ መስዑድ በፈንታቸው የሲቪክ ድርጅቶቹ በዲሞክራሲና ሰብአዊ መብቶች ላይ ለውጥ ለማምጣት በቂ አቅም ያጡት ከውጭ ድርጅቶች የሚላከው አብዛኛው ገንዘብ እዚያው ውጭ ስለሚቀር ነው ሲሉ ይሟገታል። ያመለክታሉ።
ምናልባት ከዚህ ጎን ለጎን መታየት ያለበት ደግሞ ብዙዎቹ ዓለም አቀፍና ብዙ ሀገር ላይ የሚሰሩ ትልልቆቹ ሲቪል ማህበረሰብ ድርጅቶች ወይም INGOs የሚባሉት ደግሞ ብዙዎቹን ትልልቅ ፈንዶች የሚያገኙት እነሱ ናቸው። እነሱ ፈንዱን ይወስዳሉ፣ ከዛ በኋላ ለኛ ትንንሽ የግራንቶች ይሰጣሉ። እነዛ ትንንሽ የግራንቶች ደግሞ በጣም ሩቲን አዝግ የሆኑ አድካሚ የሆኑ የእኛን የፖሊሲ ለውጥ ለማምጣት ወይም ደግሞ በሀገሪቱ ውስጥ ያለው አንድ ዘውግ ለምሳሌ በዲሞክራሲ ላይ ትርጉም ያለው ሚና ለመጫወት፣ በሰብአዊ መብት ላይ ትርጉም ያለው ሚና ለመጫወት የሚያስችሉ አይደሉም። ትንንሽ ናቸው። በጣም የኛ ያክል አላማችን ለማሳካት የሚጠቅሙ አይደሉም። በዛው ልክ ደግሞ በጣም የሚያድክሙ ናቸው። ለምሳሌ የዩኤስኤድ ፈንዶችን ማየት እንችላለን። ዩኤስኤድ ኢትዮጵያ ውስጥ ትልልቅ ፕሮግራሞች አሁን እንኳ በቅርቡ የተጀመሩ የሰስቴይነብል ፒስ ፕሮግራም አለ፣ የሲቪክ ኢንጌጅመንት ፕሮግራሞች አሉ። እነዚህ ፕሮግራሞች አብዛኛው ሎካል ሲቪል ሶሳይቲውን ካፓሲቴት ለማድረግ ተብሎ የመጡ ናቸው። እነዚህ ፕሮግራሞች በሊድ በዋናነት የሚመሯቸው የአሜሪካ ድርጅቶች ናቸው። እነዚህ ድርጅቶች ይወስዳሉ፣ ያው ብዙ ነገር አድሚን ኮስቱን ይቀንሳሉ። ከዛ ደግሞ ትንንሽዬ ከገንዘቡ መጠን አንጻር ማለት ትንንሽ ግራንቶችን ለአመት ወይ ለሁለት አመት ይሰጣሉ። ሶ እነዚህ በዛ የፕሮግራም ዊንዶ ፊት ማድረግ እና በዛች ልክ ስራ መስራት ነው እንጂ ትልቁን አሁን በኢትዮጵያ ውስጥ የሰብአዊ መብት ሁኔታ እንዲሻሻል፣ የዲሞክራሲ ሁኔታ እንዲሻሻል፣ የሰላም ሁኔታ እንዲሻሻል ብለህ በተመዘገብክበትና በምትሰራበት ልክ የሚያስችሉ አይደለም።
በኢትዮጵያ ጠንካራ የሲቪክ ድርጅቶች ማህበራት ባለመኖራቸው ማህበረሰብን አነቃንቆ ተጽዕኖ በመፍጠር ለውጥ ሊያመጣ የሚችል የሲቪክ እንቅስቃሴ ሊጎለብት እንዳልቻለ አቶ ደበበ ኃይለ ገብርኤል ያስረዳሉ።
ጠንካራ የሲቪል ማህበረሰብ ድርጅት ሀገሪቷ ውስጥ ቢኖር ኖሮ ለምሳሌ እንዳንድ ሀገራት እንደነ ቱኒዚያ፣ አሁን የቱኒዚያ በሽግግር ውስጥ በነበረችበት ጊዜ ትልቁን ሚና የተጫወቱት የሲቪል ማህበረሰብ ድርጅቶች ናቸው። አሁን አልተሳካም እንጂ ሱዳንም ራሱ ከአልበሽር በኋላ ለተወሰነ ጊዜ ትልቅ ሚና ነበረው የሲቪል ማህበረሰብ ድርጅቶች እና ኢትዮጵያ ውስጥ እንዲህ ጠንካራ ሆኖ ተጽዕኖ ፈጥሮ ማህበረሰብን አነቃንቆ ወይም ደግሞ ዝቅ ብሎ ወደ ማህበረሰብ ጋር ወርዶ የማህበረሰብን አስተሳሰብ ቀርጾ ተጽዕኖ ሊፈጥር በሚችል መልኩ ኢትዮጵያ ውስጥ ያለ ሲቪል ማህበረሰብ ድርጅቶች አልደረሱም። እዛ ላይ ያ ቢሆን ኖሮ ለምሳሌ የመልካም አስተዳደር እጦት ሲኖር፣ የሙስና ጉዳዮች ሲኖሩ፣ ወይም ደግሞ አሁን የምናየው ግጭት፣ የአካባቢ ግጭት ሲኖር እነዚህን በመፍታት ረገድ ትልቅ ሚና ይኖራቸው ነበረ ተጽዕኖ በመፍጠር እና ይሄ ሀገራችን ውስጥ የሚታይ አንድ ትልቅ ክፍተት ነው።
በዩናይትድ ስቴትስ የሲቪክ ማህበራት ተቆጣጣሪ መስሪያ ቤት እንደ አውሮፓ አቆጣጠር በ2023 ባወጣው ሪፖርት በአፍሪካ የሲቪክ ማህበራት እንቅስቃሴና ነጻነት እየተዳከመ መምጣቱን አመልክቷል። በተለይም ከሳሃራ ደቡብ ካሉ 50 አገራት 45 በሚሆኑት አገራት የሲቪክ ድርጅቶች ጭቆና የተነሳ ድርጅቶቹ እየተዘጉና የሲቪክ ምህዳሮች እየጠበቡ ነው ብሏል። ተቆጣጣሪው መስሪያ ቤት ባለፈው ዓመት ያወጣውን መረጃ ያወሱት አቶ ደበበ ለሲቪክ ድርጅቶቹ ባወጣው መመዘኛ መሰረት ከአንደኛ እስከ ሰባተኛ ድረስ ባስቀመጣቸው መስፈርቶች ኢትዮጵያ በአምስተኛ ደረጃ ላይ እንደምትገኝ ገልጸዋል። ይህም በህግም ሆነ በምህዳሩ አስቻይነት ኢትዮጵያ በተሻለ ደረጃ ላይ እንደምትገኝ አቶ ደበበ ኃይለ ገብርኤል አክለው አመልክተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ለኢትዮጵያ ቀውስ መባባስ የተጠናከሩ ሲቪክ ድርጅቶች አለመኖራቸው ያለውን ሚና በባለሙያዎች አይን የቃኘውን መሰናዶ ነው ተከታትለን የተመለስ ነው።
ልክ ነው። ትንታኔያቸውን ያጋሩንን ሁሉንም ባለሙያዎች እናመሰግናለን። ከሲቪክ ተቋማት ጋር የተያያዙ ሌሎች ህጋዊና ማህበራዊ ጉዳዮችን ማንሳታችንንም እንቀጥላለን። አድማጮችም በዚህ ዙሪያ ሊያጋሩን የሚፈልጓቸው ሀሳቦች ካሉም እንቀበላለን።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶዋችንን እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ።
አድማጮቻችን ለሚኖሯቸው አስተያየቶች አት ቪኦኤ አማሪክ የፌስቡክ ሃሽታግ፣ ቪኦኤ አማሪክ የትዊተር ወይም በአሁኑ መጠሪያው የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በዚህ ሳምንት የተገባደደውን 28ኛ ዓለም አቀፍ የአየር ንብረት ጉባኤ ያስቃኘናል። ለሁለት ሳምንታት በተባበሩት አረብ ኤምሬትስ ሲካሄድ የነበረው ዓለም አቀፉ የአየር ንብረት ጉባኤ ወደ 200 የሚጠጉ ሀገራት ከከርሰ ምድር የሚወጣ ድፍድፍ ነዳጅን በሂደት ለመቀነስ በገቡት ስምምነት ተጠናቋል።
ሆኖም ከከርሰ ምድር የሚወጣ ኃይልን በሂደት መጠቀም ወደ ማቆም መሸጋገርን ይጠብቁ የነበሩ የጉባኤው ተሳታፊ ሀገራት ግን በስምምነቱ ደስተኛ አይደሉም። ስምኝሽ ይህንን ለ28ኛ ጊዜ በዱባይ የተካሄደውን ጉባኤ ተከታትለሽ በተለይ እንደ ኢትዮጵያ ላሉ ታዳጊ ሀገራት ምን አስገኘ በማለት በጉባኤ ላይ ተሳታፊ የነበሩ ባለሙያዎችን አነጋግረሻል። በቀጥታ ወደ ጥንቅሩ እንለፍ።
በተባበሩት አረብ ኤምሬትስ ዋና ከተማ ዱባይ ላይ የተካሄደው 28ኛው ዓለም አቀፍ የአየር ንብረት ጉባኤ ወይም ኮፕ 28 ከሁለት ሳምንት በፊት የጀመረው ትላልቅ ተስፋዎችን ሰንቆ ነበር። በተለይ ከከርሰ ምድር በሚወጣ ድፍድፍ ነዳጅ በገንዘብ ተጠቃሚ የሆኑ ሀገራት በአየር ንብረት ለውጥ ምክንያት ከፍተኛ ጉዳት እየደረሰባቸው ላሉት ታዳጊ ሀገራት እንዲያደርጉ የሚጠበቀው የገንዘብ ድጋፍና የያዝነው ምዕት ዓመት ከመጠናቀቁ በፊት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን እንደ አውሮፓውያን አቆጣጠር በ2021 ፓሪስ ላይ ለተገባው ስምምነት መንደርደሪያ የሚሆኑ ውሳኔዎች በከፍተኛ ሁኔታ ተጠብቀው ነበር። በጉባኤው መክፈቻ ቀን ለኪሳራና ጉዳት እንዲቋቋም የተወሰነው ፈንድ ወደ ተግባር እንዲገባ መደረጉም ኢትዮጵያን ጨምሮ የአየር ንብረት ተጽዕኖ የበረታ ክንዱን የሚያሳርፍባቸው ሀገራትን ያስደሰተ እንደነበር በወርልድ ሪሶርስ ተቋም ተንታኝ የሆኑትና በጉባኤው ላይ ኢትዮጵያን በመወከል በድርድሮች የሚሳተፉት አቶ ያሬድ አበራ ይገልጻሉ።
ሴን ዳሜጅ አጀንዳ ባለፈው በኮፕ 27 ላይ ዋነኛ አውትካም ሆኖ የተወሰነ ነበር። አራሶ እሱኛው ፈንዱ ኢስታብሊሽ እንዲደረግና ፈንዱ እንዴት ይሰራል ቢለውን ደግሞ አመቱን ሙሉ ኮሚቴ ተዋቀው የትራንዚሽናል ኮሚቴ የሚባል ወደ 5 ስብሰባዎችን አድርጎ በዛ በነዛ 5 ስብሰባዎች ያው ድርድርን የሚጨምራል። እነዛ 5 ስብሰባዎች ያ ፈንድ እንዴት ኦፕሬት ያድርግ የሚለውን ውሳኔ ገና በተጀመረ በመጀመሪያው ቀን ዲሲሽኑ ሀፕን አድርጓል ማለት ነው። ሶ ለይ ትልቅ በተለይ ደግሞ ዩናይትድ አረብ ኤምሬትስ በዚህ የኮፕ 28 ፕሬዚደንሲ እንደመሆኗ መጠን ትልቅ የመጀመሪያው ስራውን አቺቭ አድርጋለች ማለት ነው።
ባለፉት 40 ዓመታት ባልታየ ድርቅ ሲሰቃይ የነበረው የአፍሪካ ቀንድ አካባቢ አሁን የተከሰተው ከፍተኛ ዝናብ ያስከተለው ጎርፍ ከ1.6 ሚሊዮን በላይ ሰዎች እንዲፈናቀሉ ያደረገ ሲሆን ከነዚህ ውስጥ 396,000 የሚሆኑት የሚገኙት ኢትዮጵያ ውስጥ መሆኑን አክሽን አጌንስት ሃንገር የተሰኘው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስታውቋል። በተለይ በኢትዮጵያ ሶማሌ ክልል የደረሰው ጎርፍ መንገዶችንና ቤቶችን ያጥለቀለቀ ሲሆን የውሃ ምንጮች እንዲበከሉና የጤና ተቋማት እንዲወድሙ በማድረጉ በክልሉ ለበሽታ ተጋላጭነት ጨምሯል። በአየር ንብረት ለውጥ ምክንያት የሚከሰቱትን እነዚህን ተደራራቢ ጉዳቶች እያስተናገደች ያለችው ኢትዮጵያና በቀንዱ የሚገኙት እንደ ኬንያና ሶማሊያ ያሉ ሀገራት ከኪሳራና ጉዳት ፈንዱ እንዴት ተጠቃሚ እንደሚሆኑ አቶ ያሬድ ያስረዳሉ።
ዋንኛው ይሄኛው ፈንድ በተለይ መቋቋሙ እንደዚህ አይነት ጉዳቶች ሲካሄዱ ሶ አገራቶች ከሚኖራቸው ካዝና ሳይሆን ከኦሬዲ ከተዘጋጀ ማዕቀፍ ውስጥ ገንዘብ አክሰስ ማድረግ የሚችሉበትን ሜካኒዝም ነው የተፈጠረው። ይሄ የሎስ ኤንድ ዳሜጅ ወይም የጉዳትና ኪሳራ ፈንድ ዋንኛው ፈንድ ማለት ነው። ሶ ለዛ ትልቅ አንደኛው ቋት ነው ማለት ነው። ኦፍኮርስ በመጀመሪያው ቀን የተለያዩ አገራቶች ጀርመንን፣ ዩናይትድ አረብ ኤምሬትስ ራሷን ጨምሮ እንግሊዝ፣ ጃፓን የተለያዩ ፈንዶችን አስቀምጠዋል ቋት ውስጥ። ሶ ይሄ ቋት እየጨመረ ይሄዳል ተብሎ ይጠበቃል ማለት ነው። እንደዚህ አይነት ጎርፍ፣ ድርቆች፣ የተለያዩ ጉዳቶች በአፍሪካ ደረጃ በተለይ ደግሞ በታዳጊ ሀገራት ላይ ሀፕን ሲያደርግ ይህንን ፈንድ ሄደው አክሰስ ማድረግ ይችላሉ ማለት ነው።
ይህ የገንዘብ ድጋፍ ዜና ለታዳጊ ሀገራት መልካም ይሁን እንጂ ተግባር ላይ ለመዋል ግን ብዙ ፈተናዎችን ማለፍ ይኖርበታል። አንደኛው ችግር የበለጸጉ ሀገራት ቃላቸውን ጠብቀው የገንዘብ ድጋፉን መስጠታቸው ነው። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያና ሬድ ፕላስ የተባለው የደን ልማት ኢንቨስትመንት ፕሮግራም አስተባባሪ የሆኑት ዶክተር ይተብቱ ሞገስ የበለጸጉ ሀገራት ለፈንዱ ያዋጡት ገንዘብ በጉባኤው መጀመሪያ ላይ የታየውን ተስፋ እንዳቀዘቀዘው ይገልጻሉ።
ገንዘቡ ተቀምጧል በተለያዩ ሀገሮች። ተወሰነ ገንዘብ በቂ ነው የሚባል አይደለም። በእርግጥ ለአንድም ሀገር በቃ አሁን ኮፕ እስከሚያልቅ መጀመሪያ አካባቢ በተለይ የመጀመሪያ 2-3 ቀናት ጥሩ ስሜት ነበር። ወደኋላ ላይ ግን ያው የ194 ሀገሮች ጉዳይ ስለሆነ ድርድሩ ያው የተለያየ ሀሳብ፣ የተለያየ ሂፖክራሲ አለ፣ የተለያየ ቢዝነስ ፖለቲክስም አለበት፣ ሳይንስ ብቻ አለ ክላይሜት
ሌላው ችግር ታዳጊ ሀገራት በሚደርስባቸው ጉዳት ልክ ካሳ ለማግኘት በጥናት የተደገፈ መረጃ ማቅረብ የሚኖርባቸው መሆኑ ነው። ዶክተር ይተብቱ ይህንን የሚያደርጉ የባለሙያ ማዕከላት አለመኖራቸው የድጋፉ ተጠቃሚ እንዳይሆኑ እንደሚያደርጋቸው ኢትዮጵያን ምሳሌ አድርገው ያስረዳሉ።
ቁጥር ዳታ በደም ጥናት በዶክመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲተጎርቻለ ቢባል በዜና ላይ ሲነለስ ስለታየው የዮይ ከሰለተሰማ ካሳል ጠይቅበት አንችል እና ዝግጁ መሆን አለብን። ሬዲነስ ይፈልጋል ይሄ ራሱ ዳ ሪሊ ያንዳንዱ አሁን የቦረና 5 አመት ድርቅ ይያለ ለረጅም ጊዜ ሳንሰማው አላን ይሰማል አይደል? እንዲህ አይነት ነገር አክቲክ በጣም ይጎዳል። ስለዚህ እየሆነ ያለውን ነገር ሁሉ በጎርፊውን በድርቅውን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚህ ባየር ድረስ ለውጥ ጋር የሚያያዝ ስለሆነ በቀጣይ ነው ተዘዋዋሪ አይ ቲንክ መጠየቅ እንችላለን። ኪሳራችን ለማካካስ ግን መረጃ እስከሌለ ወይ ምንም እናገኘው ነገር የለም። ተቋማት ሪሊ በጣም መጠናከር አለባቸው። ስፔሲፊክ ሎስ ኤንድ ዳሜጅ እስቲ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ጠራ ይችላል፣ ግን ስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ፣ ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት፣ አሁን ኮሪያ ሴንተር እያሉ ትንሽ አቋም አላቸው። ነገር ግን ሀይሊ ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የተንዛዛ ይሄ ሚኒስትር አድርገሽ ተንበርክኮ የዛሬ 5 አመት መልስ ብሰጭ ምን ዋጋ አለው? ዛሬ ከሆነ መልስ የሚፈልገው
እንደ አውሮፓውያን አቆጣጠር በ2015 ፓሪስ ላይ በተካሄደው 21ኛው ጉባኤ የዓለም ሀገራት በፈረሙት የፓሪስ ስምምነት የዓለም ሙቀትን 1.5 ዲግሪ ሴንቲግሬድ ላይ ለመገደብ ተስማምተው ነበር። ይህንንም ለማሳካት እንደ አውሮፓውያን አቆጣጠር በ2030 ሙቀት ማመቅ የሚችሉ የጋዝ አይነቶችን በ43% ለመቀነስና በ2050 ዓለምን ከካርቦን ዳይኦክሳይድ የጸዳ ለማድረግ ቃል ገብተዋል።
ሁሉም 194 ሀገ�ros በትንሹ 43% የ2019 ልቀታቸውን ማውረድ አለባቸው የሚል ነው። 1.5 ጎልን እውነት አቺቭ ከተባለ ነውና ግሎባል ስቶክ ቴክ ለመጀመሪያ ጊዜ ነው የተወሰደው በ2023 ያለ በየ5 አመት 28 33 ምናምን ያለ ይከተላል። ምንድነው የሚደረገው? ሞኒተር ይደረጋል። እያንዳንዱ ሀገር ይሰራው UNFCCC IPCC ይሆኑ የት ጋር እንደደረሱ ሀገሮች እያዩ አምቢሽን እንዲጀምሩ ወደ ታርጌት እየወሰደ መሆን አለመሆኑ ቼክ እያደረጉ እየተወያዩ ሳማሃዊች 1.5 21ኛው ዓመት ሲያልቅ እንደርሳለን የሚል ነው።
በ28ኛው የአየር ንብረት ጉባኤ ትልቁን አጀንዳ ያዘው ዓለምን እየጎዳ ላለው ሙቀት ተጠያቂ የሆነውን ከከርሰ ምድር የሚወጣ ኃይልን መጠቀም እንዲቆም በሚፈልጉና በማይፈልጉ ሀገራት መካከል የተካሄደው ድርድር ነው። ከጉባኤው መጀመር ቀደም ብሎ የተባበሩት መንግስታት ድርጅት ይፋ ያደረገው ግሎባል ስቶክ ቴክ የተሰኘው ሪፖርት የዓለም አቀፍ ማህበረሰብ ሙቀትን ከ1.5 ዲግሪ ሴንቲግሬድ በታች ለመገደብ ከያዘው እቅድ በጣም የራቀ መሆኑን አመልክቷል። በምትኩ የካርበን ዳይኦክሳይድ ልቀት መጨመሩንና 80% የዓለም ኃይል አቅርቦት ከከሰል ድንጋይ፣ ዘይትና የተፈጥሮ ጋዞች የሚገኝ መሆኑንም ገልጿል። ከዚህ አንጻር ጉባኤው ላይ የሚሳተፉ ሀገራት የካርበን ልቀታቸውን ድጋሚ ለመፈተሽ የሚያስችላቸው ስምምነት ተጠብቆ እንደነበር ሄኖክ ይገልጻል።
ሀገራቶች ምን አቺቭ አድርጓል? ለ1.5 ዲግሪ ሴልሺየስ ምን ያህል የካርበን ልቀት ላይ ተጉዟል የሚለውን መርምረው የሚያስቀምጡበት ሜካኒዝም ነው ማለት ነው። በዛ ሜካኒዝም መሰረት ኮፕ 28 ዋነኛው ውሳኔ ተብሎ ቢጠበቀው ሀገራቶች የሚስማሙበት ይሄ የግሎባል ስቶክ ቴክ ላይ በትክክለኛው ዳይሬክሽን እየሄድን ነው ወይ የሚለው ነው። ኦፍኮርስ በትክክለኛው ዳይሬክሽን እየተካሄደ ሆኖ በጣም ስሎ ነው ያንን ጉዳይ አድሬስ ለማድረግ ማለት ነው። ይሄኛውን ውሳኔ ላይ ደግሞ እንዴት ነው ማፍጠር የሚቻለው የሚለው ሜጀር ውሳኔ ነው ማለት ነው።
የዘንድሮ የአየር ንብረት ጉባኤ ያሳካዋል ተብሎ የተጠበቀው ከከርሰ ምድር የሚወጡ ኃይሎችን በፍጥነት መጠቀም ማቆም የሚያስችል የውሳኔ ሀሳብ አለመሳካቱ ታዳጊ ሀገራትን፣ ትናንሽ ደሴቶችንና የአየር ንብረት ተሟጋቾችን በእጅጉ አሳዝኗል። የውሳኔ ሀሳቡ ያቀረበው ምክንያታዊ ስርዓት ባለውና ፍትሃዊ በሆነ መልኩ መጠቀምን የሚያበረታታ መሆኑም በርካታ ሀገራትን አስቆጥቷል። ለዚህ ፖለቲካዊና ኢኮኖሚያዊ ፍላጎቶች ተጽዕኖ ማድረጋቸውን ዶክተር ይተብቱ ያመለክታሉ።
እዛ ውስጥ ግን ፖለቲካ አለ፣ ኢኮኖሚ ኢንተረስት አለ። በምን ኢንተረስት አሉ እና እንዳልፈ አሁን ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ የመሳሰሉ ሀገሮች ደግሞ ፎሲል ፊውል ላይ 50-60 አመት መቀጠል ይፈልጋል። ኦቨርኦል እኔ ሳየው ብዙ ውሳኔዎች የተካሄዱበት ኮፕ አይደለም። እውነት ቀዝቃዛ ነው ብለው ውሳኔዎች ብዙ ያልተካሄዱበት
በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ሎሴል ዳሜጅ የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝ። ኦፍኮርስ ድጋፍ አለው፣ ግን ድጋፍ ያው ብቻውን ዋጋ የለውም። ዋናው ነገር ለደሃ ሀገሮች ፋይናንስ ያስፈልጋል። ቴክኖሎጂ የመቋቋሚያ ቴክኖሎጂ ፋይናንስ ያስፈልጋቸዋል። እና ቀዝቃዛ ነው። ብዙ ውሳኔዎች፣ ብዙ ኮሚትመንቶች የተካሄደባቸው አይመስለኝም። እንደኔ
እንደ ሳውዲ አረቢያ ያሉ ዋና የነዳጅ አምራች ሀገሮች የከርሰ ምድር ኃይልን ቀስ በቀስ መጠቀም ማቆም የሚለውን ቋንቋ የማይቀበሉ ሲሆን ለመጪዎቹ ዓመታት ድፍድፍ ነዳጃቸውን መጠቀማቸውን ይቀጥላሉ። በዛው ልክ ጉዳቶችን እያደረሰ የሚገኘው የአየር ንብረት ለውጥ ግን መፍትሄው ግልጽ ነው ይላሉ ዶክተር ይተብቱ።
እንግዲህ ለአየር ንብረት ለውጥ መፍትሄው ግልጽ ነው። ሬኒዌብል ኢነርጂ ሺፍት ማድረግ ከፎሲል ፊውል ጠቅላላ ላይቭሊሁድ ሶሳይቲ ቢጠቀሙ ፎሲል ፊውል መኪና፣ ቤት ውስጥ ወደበር እና እሱን ማስወገድ በጣም ትልልቅ ኢኮኖሚ ኮንሲኩዌንስ ሲሉ ይኖሩታል የሚል ችግር ስላለው እንዲህ በቀላሉ እንትን የሚባል አይደለም። ግን ምንድነውን ትራንዚሽኑ ቀስ በቀስ ሚኒመም እያንዳንዱ ሀገር 43% 20-30 ላይ ቅነሳ ማግኘት አለበት። ይሄ እንዲሆን ደግሞ ሬኒዌብል 3 እጥፍ ማደግ አለበት። ኤፊሽንሲ በ2 እጥፍ ማደግ አለበት። ለአንድ ዩዙ ፖዘቲቭ እንዲሆን መሰራት አለበት ነው።
በዓለም ላይ ትልቅ የካርበን ዳይኦክሳይድ ልቀት ካላቸው ሀገራት መካከል የሆኑት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የቻይናው መሪ ሺ ጂንፒንግ በዘንድሮ ጉባኤ ላይ አለመገኘታቸው በርካታ ጥያቄዎችን አስነስቷል። ዋና የነዳጅ አምራች የሆነችው አሜሪካም ለኪሳራና ጉዳት ፈንዱ 24.5 ሚሊዮን ዶላር ብቻ ለመስጠት ቃል መግባቷም የቁርጠኝነት ጥያቄ አስነስቶባታል። ከአሜሪካ በተጨማሪ ለፈንዱ እስከ 700 ሚሊዮን ዶላር ለመስጠት ቃል የገቡ ሀገራት ቃላቸውን ይጠብቁ እንደሆነም ገና ይታያል። እስከዛው በድርቅና ባስከፊ ድርቅ ለከፍተኛ ረሃብና መፈናቀል የተጋለጡት በሚሊዮን የሚቆጠሩ የአፍሪካ ቀንድ ነዋሪዎች በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ኤምሬትስ ዋና ከተማ ዱባይ ላይ ለ2 ሳምንት የተካሄደውን 28ኛ ዓለም አቀፍ የአየር ንብረት ጉባኤ የሚዳስሰውን ዘገባ ነው ተከታትለን የተመለስነው። በዚህም ዙሪያ ሀሳባቸውን ያጋሩንን ባለሙያዎች እጅግ አድርገን እናመሰግናለን። ወደ ቀጣዩ ዝግጅት እንለፍ ወይስ በሙዚቃ እረፍት እንበል?
ትንሽ የሙዚቃ እረፍትማ ያስፈልጋል። ሰሞኑን ዩቱብ ላይ ሰምቼ የወደድኩት መልኬ በቃኝ የሚል አዲስ ሙዚቃ አለ። ልዑል ሲሳይ የሚባል ወጣት ድምፃዊ ነው የሚጫወተው።
መልካም ደረጀ። የአሜሪካ ድምፅ ራዲዮ መስታወት መሰናዷችን ከሙዚቃው በኋላ ይቀጥላል።
Keep it kind below, you're out to me, didn't it?
ላይ መልክ በቃኝ ያለ የተጫወተው ሙዚቃ ነው የሰማነው። እየተከታተላችሁት ያላችሁት የሁሉ ምሽት የመስታወት መሰናዷችንን ነው።
እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታንን። ወደ ቀጣዩና በኢትዮጵያ ላይ የተጣሉ የሀገራት የጉዞ እገዳዎች ቱሪዝም ላይ እያደረሱት ስላለው ተጽዕኖ ወደሚዳስሰው መሰናዶ እንለፍ። በሰላም እጦት ምክንያት በኢትዮጵያ ላይ የተጣሉ የአገራት የጉዞ እገዳዎች ቱሪዝምን እንደጎዳው በዘርፉ ላይ የሚሰሩ ባለሙያዎች ገለጹ። ከነዚህ ባለሙያዎች አንዱ የሆነው የጉዞና ጉብኝት ጋዜጠኛው ሄኖክ ስዩም ለምሳሌ የአገሪቱ የቱሪስት መስህቦችና በዙሪያቸው የሚሰሩ ድርጅቶች በጎብኚዎች እጦት እየተፈተኑ እንደሆነ ገልጾልናል።
በዚህ ሐሳብ የሚስማሙት የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ፕሬዝዳንት አቶ ጌታሁን አለሙ ደግሞ ከቅርብ ጊዜያት ወዲህ ሰላም ያለባቸውን አካባቢዎች በማስተዋወቅ በተሰራው ስራ መሻሻሎች እንደታዩ ይገልጻሉ። በጉዳዩ ላይ የቱሪዝም ሚኒስትር ኃላፊዎችን አስተያየት ለማካተት ያደረግነው ጥረት ባይሳካም ሚኒስትሯ ናሲሴ ጫሊ በ2016 ሩብ ዓመት የዓለም አቀፍና የሀገር ውስጥ የቱሪስት ፍሰት ጨምሯል ሲሉ ለመንግስት ብዙሃን መገናኛዎች ተናግረዋል። ባለሙያዎቹን ያነጋገረው የመስታወት ባልደረባችን አስማማው አየነው ተከታዩን አዘጋጅቷል።
በአሁኑ ወቅት የኢትዮጵያ ቱሪዝም በሰላም ማጣት ምክንያት በጎብኚዎች ድርቅ በተመታበት ሁኔታ ውስጥ እንደሚገኝ የጉዞና ጉብኝት ጋዜጠኛው ሄኖክ ስዩም ይናገራል። በልዩ ልዩ የአገሪቱ አካባቢዎች እየተዘዋወረ የቱሪዝም መስህቦችን በመጎብኘትና በማስተዋወቅ ላይ አተኩሮ የሚሰራው ሄኖክ ስዩም የጎብኚዎች ድርቅ በማለት የገለጸውን የቱሪስት ፍሰት መስተጓጎል መንስኤዎቹንም እንዲህ ያስረዳል።
ከዚህ በፊት ቱሪስት ይርመሰመስባቸው የነበሩ ሆቴሎች እንደ ላሊበላ፣ እንደ ደባርክ፣ እንደ ጎንደር ያሉ አካባቢዎች በጣም በከፍተኛ ሁኔታ ተራቅተዋል፣ ችግር ውስጥ ገብተዋል። ሰሜን ኢትዮጵያ እነዚያ የምታውቃቸው ታሪካዊ የቱሪዝም መስመሮች ዛሬ በርካታ ጎብኚዎችን ማስተናገድ አይደለም፣ አንዳንድ አካባቢዎች አንድ እንግዳ ማየት ናፍቋቸዋል። እና በየትኛውም አካባቢ እኔ ባለው እኔ ሄጄ በምመለከተው እና በእኔ ምስክርነት እውነት ለመናገር ከጥቂት ጥሩ ሰላም ካለባቸው የኢትዮጵያ አካባቢዎች በተለይም እንደ ባሌ፣ ደቡብ ኦሞ ካሉ አካባቢዎች ውጭ ኢትዮጵያ ውስጥ አሁን እንደ ድሮ እንግዳ እንደ ልቡ ተደስቶ ሲጎበኝ፣ ሲያርፍ፣ ሲንቀሳቀስ ማየት በጣም ብርቅ ነገር ነው እና በተለይ አንዳንድ የኢትዮጵያ አካባቢዎች ደግሞ ስራው ሙሉ ለሙሉ ሞቷል፣ ተዘግቷል ማለት ትችላለህ።
እንደምናውቀው በኢትዮጵያ አቆጣጠር ከ2008 ጊዜ ጀምሮ የተለያዩ ኤምባሲዎች ዜጎቻቸውን በዚህ ወቅት እዚህ ቦታ አትሄዱ፣ በሚቀጥለው ወቅት እዚህ ቦታ አትሄዱ እያሉ ማስጠንቀቂያና የጉዞ እግድ ሲያወጡም ቆይተዋል። እስካሁን ድረስ ያልተሻሻለና አሁንም ቢሆን በርካታ ሀገር ኤምባሲዎች ዜጎቻቸውን ስጋት አለ ብለው በሚያስቡበት የኢትዮጵያ አካባቢ እንዳይንቀሳቀሱ፣ አንዳንዶቹም ደግሞ ጭራሽ ወደ ኢትዮጵያ መምጣት የለባቸውም እያሉ ዜጎቻቸውን ዛቸውን እንዲሰበስቡ በሚቀሰቅሱበት በዚህ ወቅት በእርግጥ እውነት ለመናገር ስለ ቱሪዝም ማውራት ራሱ በጣም ፈታኝና አስቸጋሪ ነው የሚል እምነት ነው ያለኝ።
የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ፕሬዚዳንት አቶ ጌታሁን አለሙም በሰላም እጦት ምክንያት የተጣሉ የሀገራት የጉዞ እገዳዎች ቱሪዝሙን እንደጎዳው በተገለጸው ላይ ይስማማሉ። ይህም ሆኖ ሰላም ያለባቸውን አካባቢዎች በማስተዋወቅ በተሰራው ስራ መሻሻሎች እንደታዩ ጠቅሰው ተስፋቸውን በማከል ይገልጻሉ።
ደቡቡ የኢትዮጵያ ክፍል ላይ ትኩረት አድርገን በጣም በርካታ የሆነ ፓኬጆችን ለዓለም ማስተዋወቅ ነው እና በጣም በሚገርም ሁኔታ እድገት እያሳየን እንደመጣን እንግዲህ የተለያዩ እንደ UNWTO የመሳሰሉ ድርጅቶች በድረገጻቸው ላይ እያስተዋወቁ ይገኛሉ። ይሄ ቀላል ነገር አይደለም። 28% እድገት አሻሽላችኋል የሚል የተቀመጠልን በዳታም ከጎረቤት ሀገራት ጋርም አንድ ላይ አነጻጽረውን ያስቀመጡ ነው። ይሄ እንደ ቀላል ነገር አይደለም። ጦርነት ላይ ያለች ሀገር ላይ የቱሪስት ፍሰቱ በ28% ጨመረ ብሎ መዘገብ ለእኛ የሚሰጠው ሁለት እና ከዛ በላይ እንድምታዎች አሉ። ለምሳሌ በቀጣይ ወደ ኢትዮጵያ መጥተው ጉብኝት ለማድረግ እያሰቡ የነበሩ አካላትን አንድ ያነቃቃልናል። ሁለተኛ ደግሞ ሀገሪቷ በተወሰነ ደረጃ እንጂ በአብዛኛው ሰላማዊና ስቴብል የሆነ ክልል ላይ ለምሳሌ ደቡቡ ላይ በጣም ምንም አይነት ኮሽታ እንደሌለበት ነው የሚያሳየው። በእርግጥ አንዳንድ መንገዶች መዘጋት፣ መከፈት፣ አልፎ አልፎ የሆኑ ግጭቶችን የሆነች ቦታ ላይ ልንሰማ እንችል ይሆናል እንጂ ተጋኖ ጫፍ የደረሰ እንቅስቃሴ የሚያውቅ ነገር እንዳልነበር ይታወቃል። አሁን ያንን ተጠቅሞ ይህንን ውጤት ማምጣት እውነት ለመናገር ራሱ የቻለ አንድ ትልቅ አስተዋጽኦ ለቱሪዝሙ ያደርጋለን ተስፋ ጥለንበታል።
ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ የዓለም ቅርስ አድርጋ ያስመዘገበቻቸው የሚዳስሱና የማይዳስሱ የቱሪዝም መዳረሻዎች ቁጥር 15 ደርሰዋል። ይህም ከአፍሪካ ብዙ ቅርሶችን በማስመዝገብ በቀዳሚነት አስቀምጧታል። ከእነዚህ ቱሪዝም መዳረሻዎች በተጨማሪ የጠቅላይ ሚኒስትር አብይ አህመድ ፕሮጀክቶች የሆኑት የቱሪዝም መዳረሻዎች በአዲስ አበባና በክልል ከተሞች ከፍተኛ ወጪ ወጥቶባቸው የተሰሩ ይገኛሉ። የጠቅላይ ሚኒስትሩ ፕሮጀክቶች በሆኑ ፓርኮች መሰራት ላይ ተቃውሞ እንደሌለው የሚናገረው ሄኖክ ስዩም ቱሪዝሙ ከምንም በላይ ግን በአሁኑ ወቅት የሚፈልገው ሰላም ነው ይላል።
ሁሉም ሰው የሚስማማበት ዋናው ጉዳይ ቱሪዝም ከምንም ነገር በላይ ሰላም ይፈልጋል። በምንም ሁኔታ ውስጥ ሰላም በሌለበት ሁኔታ የመዳረሻ ብዛትም የመዳረሻ ልማትም የመዳረሻ ውበትም ጎብኚዎችም ሊስብ አይችልም። ስለዚህ መሰረታዊ ጉዳይ ሰላምና የተረጋጋ አካባቢ መኖር ነው። ሰዎች ከሚኖሩበት አካባቢ ወደ ሌላ ስፍራ ለምንም ዓላማ እንዲሄዱ የሚያደርጋቸው። ስለዚህ አሁን ወደ ኢትዮጵያ ለስብሰባ መጡ፣ ታሪካዊ ቦታዎችን ለማየት መጡ፣ ለጉብኝትም መጡ፣ እንደገና ከዛ ባሻገር ደግሞ እዚህ ሀገር ላይ ምን ማልማት እንችላለን ብለው ለቢዝነስ ቱሪዝም መጡ። በየትኛውም መልኩ ወደ ኢትዮጵያ መግባት የሚችሉት እንግዶች ኢትዮጵያ የምትባል ሀገር ለደህንነታቸው ስጋት የማትሆን እዛ በምንቆይበት ጊዜ አንዳች ነገር አይገጥመንም ብለው ለራሳቸው ሲያረጋግጡ ነው። አሁን ባለው የኢትዮጵያ ነባራዊ ሁኔታ እንግዲህ አንዱ አካባቢ ሰላም ሲሆን አንዱ አካባቢ ሲረበሽ ወይም ጦርነት ሲደቅመው ባለፉት 5-6 ዓመታት የነበረው ነገር በጣም አስቸጋሪ ነው።
የማህበሩ ፕሬዚዳንት አቶ ጌታሁን አለሙም ሰላም የቱሪዝም መሰረት ነው ይላሉ። በትግራይ ክልል ተቀስቅሶ የተካሄደው የሰሜን ኢትዮጵያ ጦርነት በፕሪቶሪያ የሰላም ስምምነት መቆሙን ተከትሎ በቅርቡ በተከበሩ ሃይማኖታዊ በዓላት የአገር ውስጥ ቱሪስቶች ጉብኝት እየጨመረ መምጣቱንም በአስረጅነት ያቀርባሉ። በአማራ ክልልም ከሳምንታት በኋላ የሚከበረውን የገና በዓል ጨምሮ ቱሪዝሙን ለማነቃቃት በአካባቢው ሰላም ሊወርድ ያስፈልጋል ይላሉ።
አሁን ቀጥሎ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ የገና በዓል እንደሚታወቀው በርካታ ኢትዮጵያውያን ላሊበላ ከትመው እዛ ነው ወይም ዳግማዊ ኢየሩሳሌም ይባላል እዛ ከተማው ነው የሚያከብሩት። ይሄ ደግሞ የታወቀ ነው። በዓለም ቅርስነትም በዓሉን እንኳን ለማስመዝገብ እየተሄደበት እንዳለ አቃጥሎ አሁን ባለን ከረንት ሲቹዌሽን፣ ነገር ግን ይሄ ጦርነቱን ተከትሎ ይሄ ጎብኚ በተለይ ቱሪዝም በምንልበት ጊዜ ኢንተርናሽናል ፈረንጁን ብቻ ሳይሆን ዶሜስቲክ እናንተ እንደ ልባችን ገብተን የምንወጣበት አካባቢ መሆን አለበት። እንቅስቃሴ ባለበት የዶሜስቲክ እንቅስቃሴ ባለበት ኢንተርናሽናል ቱሪዝሙ ይመጣል። አሁን በጣም ደስ ያለኝ ነገር ትግራይ ላይ አክሱም ሄደን ነበር። አሁን በቅርብ ህዳር ማርያም አክሱም ጽዮን ለማክበር ማለት ነው። እና በአራቱም አቅጣጫ ወጣቶች የሚተመውን ህዝብ ተንበርክከው እግር ሲያጥቡ ማየት ራሱ ለአንድ በዚህ እንደው በ21ኛው ክፍለ ዘመን ላይ ይህንን ማየት በራሱ ለቱሪስቱ ምን ያህል አጓጊና ሳቢ እንደሆነ እንግዲህ በደንብ እኛ ራሳችን ማርኬቲንጉ በደንብ አልሰራንበትም ብዬ እንድታዘበው ረድቶኛል። እና ያ ሁሉ ሞቢላይዝ ሲሆን እንግዲህ አየ ኢኮኖሚው ይንቀሳቀሳል፣ ትልልቅ ገቢም የሚገኝበት ነው። ያን ተከትሎ ደግሞ በዓለም ላይ ያለ ቱሪስት የሚመጣው ዶሜስቲኩ ሲንቀሳቀስ እንደ ልቡ ሲወጣ ሲገባ ነው። እና ሰላም ለቱሪዝም መሰረት ነው፣ ምንም ጥያቄ የለው። ይህንን ሰላም ካልመለስ ነው በስተቀረ የቱሪዝም ፍሰት ወደ ነበረበት ለመመለስ ኦንና ኦፍ እየሆነ ከሆነ ተመልሶ ይህንን ገበያ ለማግኘት እንኳን የምንቸገርበት ሁኔታ ይመጣል። እና በተለይ ተጓዡን የሀገር ውስጥ ጎብኝንና የውጭን ጎብኝን የሚያበረታቱ ነገሮች በየቦታው ላይ ሊኖሩ ይገባል።
ቀደም ሲል በኮቪድ-19 ወረርሽኝ በትይዩም በሰላም እጦትና ለመረጋጋት እየተፈተነ ያለው የኢትዮጵያ ቱሪዝም ከ2 ቢሊዮን ዶላር በላይ ገቢ ማጣቱን መንግስት ከዚህ በፊት አስታውቆ ነበር። አሁንም ይኸው ችግር ተባብሶ መቀጠሉ እንደሚያሳስበው የሚናገረው ሄኖክ ስዩም በአገሪቱ ሰላም ሰፍኖ ዓለም አቀፍ ጎብኚዎች በብዛት ይመጡበትና ቱሪዝም የሚነቃቃበት ሁኔታ ይመጣል ብሎ ተስፋ እንደሚያደርግም ይገልጻል።
ኢትዮጵያ የገባችበት ፈተና እየገጠማት ያሉ ተከታታይ ችግሮች አሁን ያለችበት የሰላም እጦትና ጦርነት ያበቃል የሚል አቋም ነው ያለኝ። ምክንያቱም እንደዚህ ሆኖ መቀጠል አይቻልም፣ እንደዚህ ሆኖ መኖርም አይቻልም። ችግሩ በጣም እየከፋ ነው፣ ሰዎች እየተጎዱ ነው። እንዴት ይቆማል የሚለውን ልመልስልህ ባልችልም የሚቆምበት ጊዜ ግን ሩቅ ይሆናል የሚል ድምዳሜ የለኝም። በዚህ ሁኔታ ልንቀጥል አንችልም። ምክንያቱም አንደኛ በራሳችን የችግሩ መጠንና ግዝፈት ነገሩን እንድንፈታ ያደርገናል። ሁለተኛ ደግሞ ዓለም ውስጥም የምንኖረው እንደ ዓለምም ጨርሶ በዚህ ደረጃ ስንጠፋ ቆሞ ያይናል የሚል እምነት የለኝም። ስለዚህ በዛም ተባለ በዚህ ችግሩ ይፈታል የሚል እምነት ነው ያለኝ እና እኔ ተስፋ የማደርገው የኢትዮጵያ አጠቃላይ ምስል መስመሩን ቀይሮ ከገባበት የጨለማ ጉዞ መውጣት ከቻለ የኢትዮጵያ ቱሪዝም ብዙም አያደርስ። በአንድ አመት በሁለት አመት እንመልሰዋለን። ዋናው ጉዳይ እንደ ሀገር የኢትዮጵያ ፈተና የኢትዮጵያ ችግር የሚድንበትንና አሁን የታመመው ሁሉ የሚታከምበትን መፍትሄ ማምጣት ከቻለን ሌላው ነገር ቀላል ነው። በእኔ እምነት ኢትዮጵያ ትልቅ ፖቴንሻል ያላት ሀገር ናት። ቀጠናው ላይም ቢሆን ቀላል አይደለም። እንደ ግብጽና እንደ ኬንያ ባሉ ሀገሮች መካከል የምትገኝ ስለሆነ አይትነሪው በራሱ ሁልጊዜም ከምንገባበት ችግር ያድነናል የሚል እምነት ስላለን በማንኛውም ሰዓት ውጤታማ የሆነ ሰላም ማረጋገጥ ስንችል የቱሪዝም ኢንዱስትሪ ወዲያው ይታከማል የሚል እምነት ያለኝ ያንን ተስፋ አድርጌ ነው እየሰራውም እየኖርኩኝ ያለሁት።
በጉዳዩ ላይ የቱሪዝም ሚኒስቴር ኃላፊዎች አስተያየትን ለማካተት ያደረግነው ጥረት የእጅ ስልካቸው ባለማንሳታቸው ምክንያት አልተሳካም። ይሁንና የቱሪዝም ሚኒስትሯ ናሲ ጫሊ በ2016 ሩብ ዓመት የዓለም አቀፍና የአገር ውስጥ የቱሪስት ፍሰት ጨምሯል ሲሉ ህዳር 14 ቀን 2016 ዓ.ም ለመንግሥት ብዙሃን መገናኛዎች ተናግረዋል። የውጭ ጎብኚዎች የጨመሩበትን አሃዝ ያልጠቀሱት የቱሪዝም ሚኒስትሯ በአገር ውስጥ ቱሪዝም ግን ከ8.9 ሚሊዮን በላይ ቱሪስቶች መስህቦችን ስለ መጎብኘታቸው ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውና እንግዶቹን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል።
ልክ ነው፣ ፕሮግራማችንን እያጠናቀቅን ነው። ከመሰናበታችን በፊት ግን ደረጀ፣ ፕሮግራማችንን ሞቅ አድርገን እንደጀመርን ሞቅ አድርገን እንድንጨርስ አስቴር አወቀ ሶባ እያለች የምትጫወተውን ሙዚቃን ጋብዝ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።